SBS Radio.
يا ويت مدرك.
አቶ ብርሃኑ እንደነሱት በተለይ በዲያስፖራው ማህበረሰብ ውስጥ በኢትዮጵያውያን ዘንድ ያሉ የአመለካከት ለውጦች ሊደረጉ ይገባል። ምክንያቱም አንድ በተቃዋሚ አለበዛም ደግሞ በመንግስት ደጋፊነት መቆም ካልሆነ በስተቀር አማካይ በሆነ ቦታ ላይ መቆም ከቶንም አስቸጋሪ የሆነ ነው ብለዋል። ወደዚህ ባህል የዲያስፖራ ማህበረሰብ እንደምን ሊመጣ ቻለ? ሁለትስ ይሄንን ባህል ወይም የፖለቲካ አመለካከት ለመቀየር ምን መደረግ አለበት ይላሉ?
አመሰግናለሁ ካሳሁን፣ በጣም አስፈላጊ ጥያቄ ነው። እንደምታውቀው ኢትዮጵያ ውስጥ በዲሞክራሲያዊ ባህላችን በጣም ዝቅተኛ ነው። የዲሞክራሲያዊ ስርዓት ኤክሰርሳይዝ አድርገን አናውቅም። ከንጉሱ ጊዜ ጀምሮ በደርግም አሁንም ባለው ስርዓት ዲሞክራሲ ባህል በሌለበት ስርዓት ውስጥ ነው ሁላችንም ተወልደን ያደግነው። አብዛኛው በዲያስፖራ የሚኖረው ከተማሪው እንቅስቃሴ ጊዜ ጀምሮ በፖለቲካ ጎራ ለይቶ ከህይወት መጠፋፋት የደረሰ ትውልድ ነው እዚህ የመጣው፣ እዚህ ያለ ነው። ስለዚህ በቁጭ ብሎ በልዩነት ተከባብሮ በጋራ ጉዳይ የመስራት አዲስ እዚህ ነው የማንተም በምኖርበት ዓለም ያለ ፖለቲካ አስተሳሰብ የባህል ከፍተኛ የሆነ ችግር ነው ያለብን። ይህንን ለማረም እንግዲህ አንደኛው ትምህርት ነው። መማር ማወቅ ያስፈልጋል። የምኖርበትን ሶሳይቲ በደንብ መረዳት ያስፈልጋል። ትዝ ይል እንደሆነ በተማሪው እንቅስቃሴ ኤክስትሪም ነው ብለው የሚያምኑ ሰዎች ሳቦተር ምናምን ነበር የሚባለው። በኋላም ባንዳ ምናምን ተበስም ስርዓት አለ። በቃ በዛው ከቻልክ በመሳሪያም ደረጃ እስከ መፋለም ደረጃ የሚደረስበት ነው ፖለቲካ አስተሳሰብ ሳቢያ። እና በዚህ ሳቢያ ኢትዮጵያኖች ብዙ የተማረ ትውልድ አጥተዋል። አሁንም ቢሆን በዚህ የምንመለከተው ጉዳይ ወይ ከአንድ ጎን ወይ ከሌላ ጎን ነው መሆን ያለብህ የሚል እንጂ በነጻነት ሀሳብህን በግል ማስተናገድ የምትችልበት የሚደገፈውን ደግፈ የሚቃወመውን ተቃውመ ኮንስትራክቲቭሊ ኢንጌጅ የምታደርግበት አዲስ የፖለቲካ ባህል ገና አልተለመደም። እኔ ፖዘቲቭ ነኝ፣ ይመጣል ብዬ ገምታለሁ። በተለይ አሁን ወጣቱ ትውልድ እየመጣ ነው ፖለቲካ ውስጥ። ሰሞኑን እንደምንመለከተው ኢቭን የተቃዋሚ ፓርቲዎች አሁን የአንድነት ፓርቲ ብቸኛው የፓርላማ ወኪል አቶ ግርማ በአባይ ጉዳይ ላይ የግብጾችን ኢንቮልቭመንት ተቃውመው ከባድ የሆነ አቋም ወስደዋል። እንደዚህ አይነት ካልቸር ነው የሚያስፈልገው። በኢትዮጵያ ብሔራዊ ጥቅም ዙሪያ ተቃዋሚዎች እንደውም ከመንግስት በበለጠ አቋም መውሰድ አለባቸው። ኢትዮጵያዊነታቸውን ማሳየት በብሔራዊ ጥቅም ዙሪያ ላይ ምንም ማያወላዳ አቋም እንዳላቸው ማሳየት አለባቸው። መንግስት መኮንን ብቻውን ፖለቲካ ነው ብዬ አላምንም። ከመንግስት ተሽሎ መገኘት፣ በገዢ ፓርቲ ተሽሎ መገኘት ያስፈልጋል። ሌላው በሀሳብ የሚለዩቸውን ሰዎች ደግሞ የማግለል ፖለቲካ ብዛም ጠቀሜታ የለውም። ይሄ የማግለል ፖለቲካ ሳይሆን እንጌጅ የማድረግ ልዩነት እንኳን ቢኖር በጨዋነት ቁጭ ብሎ ተነጋግሮ ልዩነትን አክብሮ በጋራ ጉዳይ ላይ የመስራት ባህል ካልመጣ በስተቀረ ኢትዮጵያ ውስጥ አንድ ወጥ የሆነ የአንድ ፓርቲ ፖለቲካ አመለካከት የአንድ አስተሳሰብ የአንድ ግሩፕ አስተሳሰብ የበላይነት ይኖረዋል፣ ብቸኛ ሆኖ ይኖራል የሚል እምነት የለንም። በተለይ እንደ ኢትዮጵያ ባለ በጣም ዳይቨርስ በሆነ ሶሳይቲ ውስጥ። ስለዚህ ይህንን ካልቸር ለማስወገድ አንደኛ እንደዚህ እንዳንተ አይነት በጣም ሲቪል የሆኑ ሚዲያዎች፣ ሁሉንም ሊያስተናግዱ የሚችሉ ሚዲያዎች መፈጠር አለባቸው። የተለያዩ መድረኮችን ማዘጋጀት ያስፈልጋል። የተለያየ አመለካከት ያላቸው ኢትዮጵያኖች፣ ምሁሮች ስም ማጠፋፋትን ፈርተው ከፖለቲካው እየተገለሉ ነው ያሉት። ያ መሆን የለበትም። ወደ መድረኩ እንዲመጡ ሀሳባቸው እንዲያስተናግዱ ያስፈልጋል። ዛሬ በዚህ መንግስት ውስጥ የሚደረጉ አንዳንድ ነገሮች ትክክል ናቸው፣ በትምህርትም በጤናም በእድገትም በልማትም እንሳተፋለን የሚለውን ሁሉ ወያኔ እያልክ የምታባረር ከሆነ የተቃዋሚው ጎራ እየመነመነ ነው የሚመጣው እና ይህ አካሄድ የትም አይደርስም። ፋንዳሜንታል የሆነው ጥያቄ እውነት ሀገራችን ላይ ፍትሐዊ የሆነ ዲሞክራሲያዊ ስርዓት እንዲመጣ እንፈልጋለን ወይ ነው። ያንን ለማምጣት ምን መደረግ አለበት በሚለው ጉዳይ ላይ ነው ሰዎች መወያየት ያለባቸው እንጂ ሰው ግለሰቦችን ወይ ቡድኖችን ኢንክሪሚኔት በማድረግ በማግለል በመክሰስ በመውቀስ የሚመጣ ነገር የለም። አብዛኛው ተቃዋሚ ጊዜውን የሚያጠፋው ከገዢው ፓርቲ ጋር ባለው ልዩነት ሳይሆን እርስ በርሱ ባለው ጥቃቅን ነገር ሀንድል ባለማድረግ ጣጣ ውስጥ እየገባ ይኸው እንደምናየው ማደግ ሳይሆን በየጊዜው ኢቨን ለውይይት እንኳን አንድነት ቁጭ ብሎ መወያየት የማይችሉበት ደረጃ እንግዳችንም እንዳለው የግለሰብ ኢጎም ሊሆን ይችላል፣ በተለያየ ጥቅማ ጥቅሞችም ሊሆን ይችላል አንድ መሆን አልተቻለም። ስለዚህ እኔ ሞር ኤምፋሳይዝ የማደርገው አንድነት ያስፈልጋል፣ ግን ልዩነትንም መፍራት አያስፈልግም። እንደ እኔ አይነት ለየት ያለ አመለካከት ያለው ሰው ክሩሲፋይድ ማድረጉ ሳይሆን ወሳኙ ኢንጌጅ ማድረጉና ሰዎችን ደግሞ ግለሰብ ነጻነት ማክበር ያስፈልጋል። የምኖርበት ዓለም እንኳን የፖለቲካ አቋምህን ምንህንም የመቀየር መብት አለ። ስለዚህ ያንን ማክበር ያስፈልጋል። እስከ ሙሉ መሰዳደቡ፣ መወቃቀሱ፣ መናናቁ ምን ጥቅም ያመጣም? ከዛ ፖለቲካ ካልቸር ለመውጣት ነው እኔ ትረትም አድርገው ሪሊ ከኔ ጋር ሰዎች በሐሳብ ስለተለዩ ምንም አይነት አመትዎ አመለካከት የለኝም። ልዩነቱን አክብሩ። ሐሳብ ግለሰብ ደረጃ ያሉትን ሐሳቦች ብዙም ኩዌሽን ማድረግ ማስፈልግም አይደለም። ለምን እንደዚህ ያደረከው የሚባለው ጥያቄ ማያስፈልግም። ሰው በተለያየ
ጥሩ ያ ወደ ግለ እንዳንወስደው በተቀለ በማህበረሰቡ ላይ ስለሆነ መልካም። አቶ ብሩክስ ምን መደረግ አለበት? የዚህ አይነቱ ወይም ተቃዋሚ ወይም የመንግስት ደጋፊ ብቻ መሆንን ግድ የሚለው አይነት የፖለቲካ ባህል ወይም አመለካከት እንደምን ሊቀየር ይገባል ይላሉ? ወይስ የዚህ አይነቱ አካሄድ ተገቢ ነው ባይነት?
እኔ በበኩሌ በዲያስፖራ ያለው ፖለቲካ በፖለቲከኛ ወይም ፖለቲካ እኔ ፖለቲካ ካልቸር የለውም ብዬ አልደፍርም። ይሄ ስህተት ያለው አሰስመንት ነው። ምክንያቱም ዲያስፖራው በአብዛኛው ያለው ዲሞክራቲክ በሆነ ኤንቫይሮንመንት ነው። በዛ ካልቸር ውስጥ ስለሆነ የሚኖረው እንዴት ኤሌክትድ እንደሚሆኑ ዲሞክራሲ እንዴት በስራ ላይ እንደሚውል በተግባር የሚያየው ስለሆነ እኔ ዲያስፖራው የፖለቲካ ካልቸር የለውም አልልም። ነገር ግን የፖለቲካ ካልቸራችን መጠንከር አለበት፣ ኦርጋናይዝድ መሆን አለበት። የዲያስፖራው አንድ የሌለው ነገር ምንድን ነው? ኦርጋናይዝ ነው። የፖለቲካ ፓርቲዎችን ብሌም ማድረግ ብቻ ሳይሆን እሱ ራሱ በግንባር ቀደምነት እየተሳተፈ የራሱን ድርሻ የተወጣው ዲያስፖራ በጣም ጥቂት ነው። ጥያቄው የዲሞክራሲ የፍትህ እኩልነት ነው። ጥያቄው ወዘር ዲሞክራቲክ ኢንቫይሮንመንት መቀበልና አለመቀበል ነው። ዲያስፖራውም እንደ ማንኛውም ሶሳይቲ በዛ ሁለት ጎራ የተከፈለ ነው። ስለዚህ በዛ አንጻር በዚህ ደረጃ ወዘር ዲሞክራሲን እቀበላለሁ ወይ ዲሞክራቲክ ዲክታተርሺፕን እቀበላለሁ የማለት ነው። ይሄን ያለው ስለዚህ ሌላ መሀል የሚባል ነገር የለም በፖለቲካ። አንድን አይዲዮሎጂ አንድን አስተሳሰብ ይደግፋል፣ ዲሞክራቲክ የሆነ አስተሳሰብ ይደግፋል፣ ወይም ደግሞ ዲክታቶሪያል የሆነ አስተሳሰብ። ኢንቢትዊን የሚባል ነገር የለም። እነዚህ ኦፖርቹኒስቶች ናቸው ኢንቢትዊን የሚሉት እንጂ ኢንቢትዊን የሚባል ነገር የለም። ይሄ ነው መሆን ያለበት። ነገር ግን ችግሮችን ሶልቭ ለማድረግ ዲሞክራቲክ ከሆኑ ሀይሎች ጋር ነው። አሁንም ከዲክታተሮች ጋር ምንም አይነት ነገር መስራት አይቻልም። ዲክታተሮች ወስነው ራሳቸውን ለረጅም አመታት ስልጣን ላይ ለማስቀመጥ የሚመጡ ቡድኖች ወይም ግለሰቦች ናቸው። ስለዚህ የሌላውን ህብረተሰብ አይቀበሉም። አንድ ኤግዛምፕል ብሰጥህ ለምሳሌ ዲያስፖራውን ይህንን ስርዓት እንዲቃወሙ ከሚያደርጉት ነገሮች አንዱ የመንግስት በካሲዎቹ የሚያደርገው ኢንቲሚዴሽን ዲያስፖራዎችን አሁን እንኳን በቅርብ የተጀመረው ካምፔይን ወደ አገር ቤት የሚገቡ ዲያስፖራዎችን ፎቶግራፍ በማንሳት ተቃዋሚዎችን ፎቶግራፍ በማንሳት ኤርፖርት ሲገቡ ለማሳሰር ካምፔይን እየተደረገ ያለ ነው በስርዓቱ ደጋፊዎች። ስለዚህ ያ ነው ዲያስፖራውን እንጂ የተቃዋሚ ፓርቲዎች ጠንክረው በመስራታቸው ብቻ አይደለም። ገና ብዙ ይቀራቸዋል፣ ብዙ መስራት አለባቸው። ነገር ግን የዲያስፖራው ምንድን ነው ትልቁ ድክመቱ? አልተደራጀም። ያንን የሚለውንና የሚደግፈውን አስተሳሰብ በመደራጀት ያንን በተግባር ለማሳየት ያንን ጥረት እያደረግ ነው። በዛ በኩል እኛ በአሁኑ ሰዓት በተጠናከረ ሁኔታ በኖርዝ አሜሪካ የሚገኘውና በዩሮፕ የሚገኘውን ህብረተሰብ በማጠናከር አሁን ባለፈው ሳምንት ዩዲጄ ለሚያደርገው የድሬዳዋ ከተማ ሰላማዊ ሰልፍ ስፖንሰር በማድረግ የሚፈልገው ማንኛውንም ፋይናንሻል ወጪ የቻልንበት ኢንቫይሮንመንት ነው። ዲያስፖራውም በፖለቲካ እውቀቱ የዳበረ መሆን አለበት። ያ ብዙዎቻችን ፖለቲካ አለምን በተለይ ከደርግ ስርዓት በኋላ ፖለቲካ ለምን ፖለቲካ ኮርና ኮረንቲ በሩቁ ነው የሚለውን አስተሳሰብ ከዛ ተላቆ አገሩ ነው የህዝቡ ጥያቄ ነው ከህብረተሰቡ ጋር በመቆም መብቱን ማስከበር አለበት። ፍትህ አለ ወይ የለም ወይ የሚለው ጥያቄ ነው። ያ ነው ጥያቄ መሆን ያለበት። መሀል ላይ የሚባል ነገር ወይዘር ለፍትህ መቆም ነው ወይም ደግሞ ኢፍትሐዊ መሆን ነው።
ቀደም ሲል በመንግስት በኩልም ሆነ በተቃዋሚ በኩል ያለውን ጠንካራና ደካማ ጎን እንደየአመለካከታችሁ አንጸባርቃችኋል። ከዚህ ወዲህ ለወደፊቷ በኢትዮጵያ ውስጥ መልካም አስተዳደር እንዲሰፍን ወይም በምዕራቡ ዓለም ባለው ደረጃ እንዲያድግ ለማድረግ ምን መደረግ አለበት ይላሉ? በቅድሚያ አቶ ብርሃኑ።
እንግዲህ የመልካም አስተዳደር እና የዲሞክራሲ ጥያቄ ኢትዮጵያ ውስጥ የሌጀሪ ጥያቄ ሳይሆን የግድ መሆን ያለበት ጉዳይ ነው። መልካም አስተዳደር ያለ ዲሞክራሲ የተጀመረውም ልማት ቀጣይነት ሊኖረው አይችልም። የግልጽነትና የተጠያቂነት፣ የህግ የበላይነት፣ የፍትህ፣ የዲሞክራሲ ጥያቄዎች እስካልተመለሱ ጊዜ ድረስ ሀገሪቱ እንደ ሀገር ልትቀጥል አትችልም። ስለዚህ ዛሬ ኢትዮጵያ ህዝብ 90 ሚሊዮን 95 ሚሊዮን ደርሷል። በሚቀጥሉት 10 ዓመታት 150 ሚሊዮን ይገባል። ህዝብ በበዛ ቁጥር ስራ አጥነት፣ የኑሮ ውድነቱ ጣራ ስለሚደርስ ህብረተሰብ ፍትህ ካጣ ስን ስለሚበላ አሁን መደረግ ያለበት ቅድም እንደተባለው ተቃዋሚው በሀገር ቤት ያለው ተቃዋሚ ከመንግስት ጋር እንጌጅ አድርጎ እየሰራ ነው። ይሄ የአድርባይነት አይመስለኝም፣ ትክክለኛ አካሄድ ነው። ከመንግስት ጋር መስራት አለባቸው። የሚደገፉ ነገሮችን እየደገፉ የሚቃወሙትን ነገሮች ደግሞ በአደባባይ እየተቃወሙ ሰልፍ እየወጡ ህዝቡን እያደራጁ ነው ያሉት። ያ መደገፍ አለበት። ይበልጥ ሊጠናከር ይበልጥ መድረክ ሊሰጣቸው ይገባል። በዲያስፖራ ያሉት በጣም ሳይለንት ማጆሪቲው አብዛኛው ፖለቲካ ውስጥ የሚሳተፍ አይደለም። ይሄ ሀይል በሀገሩ ጉዳይ ያገባኛል ብሎ እንዲመጣ ፍትሐዊና ዲሞክራሲያዊ ጨዋነት የተሞላበት የዲሞክራሲ ባህል ይጎላል። አብዛኛው ቀደም እንደማችን እንደሚለው ወይ ደጋፊ በተቃዋሚ ወይ አድርባይ ወይ ተቃዋሚ ምናምን ብለም ተከፍለው አይደለም። ብዙ በጨዋነት ያሉ ሙያተኞች ባለሀብቶች ሀገራቸውን ለመገንባት ከውጭ ሀገር ቴክኖሎጂን ውቀትን ትራንስፎርም ማድረግ የሚፈልጉ ያሉት አሉ። እነሱ ሊፈቀድላቸው ይገባል። በዚህ ሳቢያ አድርባዮች ናቸው የሚባል ስም ሊሰጣቸው አይገባም። ሁሉም ሰው ፖለቲከኛም መሆንም የለበትም። ፖለቲካል አክቲቪስቶቹም ደግሞ ከሀገር ቤት ዲማንድ የሚያደርጉትን የዲሞክራሲ ባህል እዚህም ሀገር ኤክሰርሳይዝ ማድረግ አለባቸው። በተቃዋሚ ጎራ ያለው ትልቁ ችግር ዲሞክራሲያዊነት፣ ግልጽነትና ጠያቂነት እነሱን የሚመለከት አይመስላቸውም። ምክንያቱም እኛ መንግስት ስልጣን ከጨበጥን በኋላ ዲሞክራሲ መሆናችን የምናሳያችሁ ነው የሚሉት። ይህ ትክክለኛ መንገድ አይደለም። ዲሞክራሲ ስታይል ላይፍ ስታይል ነው። እያንዳንዱ በውጭ ያለው ሀይል ተቃዋሚም ሆነ ሲቪክ ኦርጋናይዜሽን ግልጽና ተጠያቂ መሆን አለበት፣ ፍትሐዊ መሆን አለበት፣ ዴሞክራሲያዊ መሆን አለበት፣ ለህዝብ ተጠያቂ መሆን አለበት። ይህንን ባህል እያሳደገ ካለው ስርዓት የተሻለ መሆኑን እያረጋገጠ ሲመጣ የበለጠ ደጋፊ ያገኛል። ጨዋነት ያስፈልጋል። ኢትዮጵያዊ ባህል ያስፈልጋል። ይሄ መዘራጠጡና ስም መጠፋፋቱ ቆሞ ባለፈ የፖለቲካ የቂም በቀል ፖለቲካ ውስጥ መዘፈቁን ትተን ወደፊት እቺ ሀገር ከኔ ከአንተ ከሁላችን ምን ትጠብቃለች? ተማሪው ህብረተሰብ ማድረግ አለበት። ባለሀብቱ ምን ማድረግ አለበት? ጉልበት ያለው ማድረግ አለበት። በእነኝህ ኃይሎች ትብብር ነው ያችን ሀገር ከድህነት ማውጣት የሚቻለው። ችግራችን ምንጩሉ ድህነት ነው ብዬ ገምታለሁ። ከድህነት እንዳንወጣ ደግሞ የመልካም አስተዳደር ችግር ወሳኝ ነው። የፍትህ ችግር፣ የዲሞክራሲ ችግር፣ የሰብአዊ መብት ጥሰት ችግር፣ በዚህ ላይ ነው መረባረብ የሚያስፈልገው። በመንግስት በኩል የሰብአዊ መብትን ለመጠበቅም ሆነ የመልካም አስተዳደር ለማምጣት የሚያደርገው ጥረት ካለ መደገፍ አለበት። መንግስት በሚሰራቸው ነገሮች ጥሩ ነገሮች ካሉ የግድ መንግስት ለሰራው አይደለም መቃወም ያለብን። ማንም ይስራው ማንም እዛች ሀገር ላይ የህግ የበላይነት ያለበት ሁሉም በኩልነት የሚተዳደርበት ፍትሐዊ ዲሞክራሲያዊና የበለጸገች ሀገር እንድትመሰረት የሚደረግ ማንኛውም እንቅስቃሴ ተቃዋሚ ይስራው፣ መንግስት ይስራው እንድትመጣ እኔ ድጋፌን እሰጣለሁኝ። ከዚህ ውጭ እኔ ግል አጀንዳ የለኝም። አይ ሆፕ ጥሩ ነገር ይመጣል ብዬ ገምታለሁ።
መልካም። አቶ ብሩክስ፣ በመልካም የተሻለ ዲሞክራሲያዊ ስርዓት ወይም መልካም አስተዳደር በኢትዮጵያ ውስጥ በጠነከረ መልኩ ወይም በአዲስ መልኩ ሰፍኖ እንዲቀጥል ለማድረግ በመንግስት በኩል በተቃዋሚና እንደዚሁም በህብረተሰቡ በኩል ምን መደረግ አለበት ይላሉ?
በመጀመሪያ ደረጃ ሀገራችን ከምንጊዜውም በላይ ከፍተኛ ችግሮችን ፌስ የምታደርግበት ጊዜ ነው። ዲስኢንትግሬትድ እስከ መሆን ደረጃ ልደርስ የምችልበት ጊዜ ነው። እንግዲህ ችግሮቻችን የሚመነጩት ከፖሊሲ ግድፈት፣ ፖሊሲ ደግሞ የሚመነጨው ከህገ መንግስት ነው በእኔ አመለካከት። እንዲሁም የህገ መንግስቱ አንቀጽ 105 ብታየው ኢዲሞክራቲክ ነው። አንድ ህገ መንግስት ደግሞ አንድ አንቀጽ ኢዲሞክራቲክ ከሆነ ኢዲሞክራቲክ ነው። ምክንያቱም 50% ዲሞክራቲክ የሆነ ህገ መንግስት ሊኖር ወይም 10% ሊኖር አይችልም። አንቀጽ 105 ብታየው ለምሳሌ አንድ ቃል ከህገ መንግስቱ ለመቀየር አንድ የፖለቲካል ፓርቲ ወይም ግለሰብ የተወካዮች ምክር ቤትን 2/3 ማሳመን፣ የፌዴሬሽኑ ምክር ቤት 2/3 ማሳመን፣ እንዲሁም ደግሞ የዘጠኙን ብሔረሰቦች በአብላጫው ድምጽ ማግኘት አለበት ይላል። ይህንን ነገር ኦን ግራውንድ አድርገን በምናየው ጊዜ ይህ አንቀጽ አንድ ግለሰብ ወይም ፖለቲካ ድርጅት ለምሳሌ የመሬትን አንቀጽ 39 ወይም ሌሎችን ለመቀየር ቢፈልግ 2/3 የተወካዮች ምክር ቤት 2/3 የፌዴሬሽኑ ምክር ቤት አድርጎ 8 ክልሎች በ51% ቢያሸንፍና ሀረር የተባለው ክልል 18,500 ሀረሮች ያሉበት ክልል ባይስማማ 18,500 ሰዎች የ90 ሚሊዮን ህዝብ ድምፅ ሻሩት ማለት ነው። ይህ ኢዲሞክራቲክ የሆነ ማጆሪቲ ሩልስ የሚሆን ቤዚክ የሆነ የዲሞክራቲክ ፕሪንስፕል የሚጥል ነው። ስለዚህ በእኔ አስተሳሰብ የፖሊሲ ግድፈቶች የመጡት ከህገ መንግስቱ ነው። ህገ መንግስታዊ ለውጥ መደረግ አለበት ነው የምለው በህገ መንግስቱ ላይ። ህገ መንግስቱ የህገ መንግስቱን መግቢያ በምናይበት ጊዜ አገሪቷን ለሶስት ቡድኖች የሰጠ ነው፣ ብሔር ብሔረሰቦችና ህዝቦች። ነገር ግን የማንኛውንም አገር ህገ መንግስት ስናይ አገሪቱን ለዜጎች የሰጠ ነው። ለምሳሌ አሜሪካንን ብናይ እኛ የአሜሪካን ህዝቦች ብሎ ነው የሚጀምረው። አሜሪካን ውስጥ አይሪሶች አሉ፣ ጣሊያኖች አሉ፣ ፍሬንቾች አሉ፣ የተለያዩ እኛ ፍሬንቾች እና ምናምን አይልም። ከዚህ ደረጃ አገሪቷን ለሶስት ቡድኖች ያስረከበ ህገ መንግስት ነው። ስለዚህ ይህ ህገ መንግስታዊ ለውጥ ያስፈልጋል። ከህገ መንግስቱ ውስጥ አንዳንድ አንቀጾች ጠቃሚ ይሆናሉ። በተለይ ደግሞ በዩናይትድ ኔሽን ግዴታ መደረግ ያለባቸው የሁማን ራይት አንቀጾችና ሌሎች አንቀጾች አሉ እንጂ በህገ መንግስቱ የንግድ ፍቃድና የመሳሰሉትን መጨመር የለበትም። እነዛ በተራ ህግ የሚቀመጡ በህገ መንግስቱ ስር ነው። ስለዚህ መደረግ ያለበት ህገ መንግስታዊና ስርዓት ለውጥ ነው መደረግ ያለበት። በዲያስፖራ በኩል ምንድን ነው ያለበት? ለዲሞክራሲ ኢንስቴድ ኦፍ የድርጅት የበላይነትን አንድን ዲክታተር አውጥቶ ሌላን ዲክታተር ለማስቀመጥ ወይም አንድን ግለሰብ አውጥቶ ሌላን ግለሰብ ለማስቀመጥ ሳይሆን በዛች ሀገር ውስጥ ፍትህ፣ ዲሞክራሲ፣ እኩልነት፣ የዜጎች መብት የሚከበርበት የግለሰብ የመግባት መብት እንዲሁም ደግሞ የህዝቦች የህብረተሰቦች ቋንቋቸው ባህላቸው የሚከበረበትን ዲሞክራቲክ ኢትዮጵያን ለመገንባት በሚደረገው ትግል ያለውን በመደራጀት ያለውን አስተዋጽኦ በሶሻል በኢኮኖሚ ዜጎቹን በመርዳት ዜጎቹን መንግስትን አይደለም ዜጎቹን በመርዳት ለምሳሌ የኛሩ ከመላው ዓለም ያሉ ታዳሚዎቻችን በመሰባሰብ በዚህ አመት ውስጥ አንድ ሺህ ህፃናትን አንደር ፕሪቪሌጅ የሆኑ ኢኮኖሚካሊ ዲስአድቫንቴጅ የሆኑ ህፃናቶችን ከድሬዳዋ ከተማ ስፖንሰር በማድረግ ለማስተማር በፕሮግራም ይዘን ይህንን እየተንቀሳቀስን ያለ ነው። እንደዚህ አይነት ስራዎችንና ሌሎችንም ከህዝቡ ጋር በቀጥታ በመገናኘት ዲያስፖራው ለህብረተሰቡ ጋር ፖለቲካሊ ብቻ ሳይሆን ኢኮኖሚካሊምና ሶሻሊ ያለውን ግንኙነት ማጠናከር ይችላል። ይህንን ትግሉ መቀጠል አለበት። ለዲሞክራሲ ለፍትህ እኩልነት በጋራ በመሆን በመደራጀት መታገል አለበት። ይህን ነው ማድረግ ያለበት። ከዛ ወደ ዲሞክራቲክ ኢንቫይሮንመንት እንመጣለን ለማለት እችላለሁ። ይህን ነው የምለው። አመሰግናለሁ አቶ ካሳው።
አድማጮቻችን፣ የዛሬ የውይይት መድረክ አጀንዳችን የአቶ ብርሃኑ ዳምጤ የአመለካከት ለውጥንና አስመልክቶና እንዲሁም አገራዊ ጉዳዮችን በተመለከቱ ነው። ውይይት ተሳታፊያችን የነበሩትም የኢትዮ ሲቪሊቲ መስራችና ስራ አስኪያጅ አቶ ብርሃኑ ዳምጤ እንደዚሁም አቶ ብሩክ ሽፈራው ቱፋ ከደብተራው ፓልቶክሩም በዚሁ በአድማጮቻችን ስም እናመሰግናለን። አቶ ብርሃኑ ዳምጤና አቶ ብሩክ ሽፈራው ቱፋ ስለ ውይይቱ ተሳትፎ እናመሰግናለን።
እኛም አመሰግናለን። ታንክ ዩ።
7 billion stories and counting. SBS Radio.